ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ታህሳስ 30 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል በየሳምንቱ እሁድ በምናቀርብላችሁ የሳምንቱን ዜና የምንተነትንበት የፍካሬ ዜና ዝግጅታችን ይጀምራል። ከዚያም በሳምንቱ ውስጥ ከፍኖተ ዲሞክራሲ ዝግጅት ክፍል የተላለፉ ሐተታዎችን አሰምተን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በቅርቡ የተከሰተው ድርቅ አድማሱን እያሰፋና በእንስሳት ላይ አደጋ እያደረሰ መሆኑ ታወቀ። ይህ በቅርቡ በዓለም አቀፍ ድርጅቶች ይፋ የሆነው በቆላማ የአገሪቱ አካባቢዎች በአስደንጋጭ ሁኔታ እየተስፋፋ በመሄድ ላይ መሆኑ በስፋት እየተነገረ ነው። በዚህ ባሳለፍነው ሳምንት በኦጋዴን፣ በጅጅጋ፣ በቀላፎ፣ በፌርፌር፣ በያቤሎ፣ በቦረና፣ በሙርሲ፣ በአፋር ወዘተ ውሃና ግጦሽ በመጥፋቱ ከብቶች መሞት መጀመራቸውና ብዙዎችም በችጋሩ አጥንታቸው ብቻ የቀሩ መሆናቸውን ወደ ስፍራዎቹ የተጓዙ ያስረዳሉ። ይህ የድርቅ ሁኔታ በመጪው የበጋ ወራቶች በከረረ ሁኔታ ተጠናክሮ ሊቀጥል እንደሚችል፣ በሰው ህይወት ላይም ዘግናኝ የሆነ መከራ እንደሚያደርስ ስጋታቸውን የሚገልጹ ዜጎች በርካታ ናቸው።
የተባበሩት መንግስታት ድርጅት የሰብአዊ እርዳታን እንቅስቃሴ እየተከታተለ መረጃ የሚያስተላልፈው ሪሊፍ ዌብ የተባለው ድረገጽ በሳምንታዊ ዘገባው በደቡብ ምስራቅና በምስራቅ ኢትዮጵያ አሁንም የምግብ እጥረት መኖሩን ገልጾ በእነዚህ አካባቢዎች ከመጋቢት እስከ ሰኔ ባለው ጊዜ ከፍተኛ የዝናብ መቀነስ እንደሚከሰትና ይህም በአዝርዕትና በከብቶች ላይ ጉዳት ሊያደርስ እንደሚችል ሶስት የተለያዩ ጥናቶች ያረጋገጡ መሆናቸውን ጠቅሷል።
የወያኔ አገዛዝ ለዲሞክራሲና ለፍትህ የሚታገሉትን ሁሉ በአሸባሪነት መክሰሱ ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚሉት የሆነ ነው። ወያኔ ከዚህ ቀደም ዘረኛ ፖለቲካውን የሚቃወሙትን ጋዜጠኞችን እንዲሁም ሌሎችን በሚያስርበት ወቅት የተለያዩ የፈጠራ መወንጃ ስሞችን እየረጠፈ በተለያዩ ማጎሪያ ቤቶች ያማቅቅ እንደነበር የሚታወቅ ነው። ከቅርብ ጊዜ ወዲህ ግን የህዝብን ብሶትና በወያኔ እየተፈጸመ ያለውን ግፍ በበራቸው የሚያጋልጡትን ጋዜጠኞችንና ጦማሪያንን የሚከሰው በአሸባሪነት ወንጀል ሆኗል። እንደ ጋዜጠኛ እስክንድር ነጋ የመሰሉትን ያቀረበባቸው የወንጀያ ክስ አሸባሪነት ሲሆን፣ በተመሳሳይም ዶክተር መራራ ጉዲናና ሌሎችን የወነጀለው በዚሁ በአሸባሪነት ወንጀል ነው። በመስኩ የተሰማሩ የፖለቲካ ተንታኞች ጠባብነትን፣ ዘረኝነትን፣ ዘራፊነትን፣ አምባገነንነትን የሚቃወመውን ሁሉ በአሸባሪነት የወንጀል ተግባር በራሱ አሸባሪነት እንደሆነ በሰፊው እያብራሩ ይገኛሉ።
በሙስሊሞች መብት ተሟጋቾች ላይ ፍርድ ማስተላለፉ ከወያኔ አረመኔነት የሚመነጭ ድርጊት መሆኑ እየተነገረ ነው። ባሳለፍነው ሳምንት ወያኔ በሙስሊም የመብት ተሟጋቾች ላይ ብይን ማስተላለፉ ታውቋል። የተፈረደባቸው በእስር ላይ ይገኙ የነበሩትን የሙስሊም ህብረተሰብ መብቶችን ለማስከበር ለሙስሊም አጠቃላይ ችግሮችና መብት ረገጣዎች መፍትሄ አፈላላጊ የሚል ኮሚቴ መስርተው በጋድ እንቀሳቀሱ የነበሩትን ወያኔ በግፍ አስሮ ሰቆቃ እየፈጸመባቸው መሆኑን በመቃወም ድምጻችን ይሰማ በሚል መሪ ቃል ስር የታሰሩ መሪዎቻቸው እንዲፈቱና አጠቃላይ የሙስሊም ህብረተሰብ መብቶች እንዲከበሩ በተለያዩ የመታገያ ዘዴዎች ድምጻቸውን ያሰሙ የነበሩ መሆናቸው የሚታወቅ ነው። ወያኔ የክሱ ማጠንጠኛ ያደረገው በሐሰት የዘበዘበው የሙስሊም መንግስት ለመመስረት መንቀሳቀስ የሚል መሆኑ ታውቋል። ይህ ወያኔ ያስተላለፈው ፍርድ ሙስሊሞችን በተለይና ለዲሞክራሲ የሚታገሉ ኃይሎችን በአጠቃላይ ያሳዘነ መሆኑን ከተለያዩ አካባቢዎች ከሚደርሱን መረዳት ተችሏል።
የወያኔ ኮማንድ ፖስት የጸጥታ ኃይሎች በየቦታው የሚያካሂዱት ግድያና ፈና ዳግም እየተበራከተ መምጣቱን ከተለያየ ስፍራ ያገኘነው ዘገባ ይገልጻል። ሰኞ 14 ቀን ምሽት ላይ በባህር ዳር ከተማ በቀበሌ 17 የወሎ ዘይት ንግድ ቤት ባለቤት ልጅ የሆነው እስማኤል አህመድን በቤት ውስጥ በልጆቹና በባለቤቱ ፊት በአሰቃቂ ሁኔታ እንደገደሉ ታውቋል። ተያይዞም ቅዳሜ በአዲስ አበባ ከተማ የመሰናዶ ትምህርት ቤት የአማርኛ መምህር አሸናፊ ዋርካብን አስረው ወስደው ከገደሉት በኋላ አስከሬኑን አዲስ ዘመን ለሚኖሩ ወላጆቹ ያስረከቡ መሆኑን ታውቋል። ከዚህ በተጨማሪ አርቱማ ፋርሴ በተባለ መንደር ሻፊ ሐሰን የተባለ ወጣት በወያኔ የጸጥታ ኃይሎች በቤት ውስጥ እንዳለ በጥይት ያቆሰሉት ሲሆን ቤቱንም ያቃጠሉት መሆናቸውን የአካባቢው ነዋሪዎች ገልጸዋል።
በምስራቅ አረርጌ በቁምቢ ወረዳ ከሶማሊያ የተመለሱ የልዩ ኃይል ፖሊሶች በ17 ዜጎች ላይ አሰቃቂ ግድያ ይፈጸሙ መሆናቸው ታውቋል። እነዚህ የልዩ ፖሊስ አባላት ዜጎችን በአደባባይ ከገደሉ በኋላ አስከሬናቸው ሜዳ ላይ እንዲቆይ ያደረጉ ከመሆኑም በላይ የመንደኑ ነዋሪዎች ሲያስፈራሩ መዋላቸውንም ከስፍራው የመጣው መረጃ ይገልጻል።
የቅሊንጦን እስር ቤት አቃጥላቸዋል በሚል ምክንያት 121 እስረኞች ክስ የተመሰረተባቸው መሆኑ ታወቀ። ቀደም ብሎ በቃጠሎ ይከሰሳሉ ተብለው የነበሩ 38 እስረኞች ቢሆኑም ከሱን የመሰረቱት መርማሪዎች የተከሳሾቹን ቁጥር በአራት እጥፍ በመጨመር 121 ያደረሱት መሆኑ ተነግሯል። ተከሳሾች ናቸው ተብለው ስማቸው ከተዘረዘረው መካከል የተወሰኑት በወቅቱ በዚያ አካባቢ ያልነበሩ መሆናቸው ሲታወቅ፣ አንዳንዶቹም በአለም በቃኝ ጨለማ ቤት ለረጅም ጊዜ ታስረው የነበሩ መሆናቸው ይነገራል። ከክሶቹ ዝርዝር ከእስር ቤቱ ለማምለጥ ሴራ አውጥተዋል፣ ሚስጥራቸውን ለባለስልጣኖች አሳልፈዋል የሚሏቸውን ሰዎች አቁስሏል፣ ገሏል፣ እንዲሁም እስር ቤቱን በሳት በማቃጠል በንብረትና በሰው ህይወት ላይ ጉዳት አድርሷል የሚል ነው። በአቀነባባሪነት የተከሰሱት ዶክተር ፍቅሩ ማሩ፣ አቶ ኢብራሂም ከሚልና አቶ ሸምሱ ሰይድ መሆናቸው ታውቋል። የወያኔ አገዛዝ እስር ቤቱን ማቃጠሉንና ተኩሶም እስረኞችን መግደሉን የሚያረጋግጡ መረጃዎች ከዚህ በፊት መቅረባቸው የሚታወቅ ሲሆን አሁን የተጠቀሱትን ዜጎች ላይ የመሰረታዊ ክስ የራሱን ወንጀል ለመደበቅ የሸረበው ሴራ መሆኑ ግልጽ ነው ተብሏል።
የገና በዓልን አስመልክቶ የተዘጋጁ የሙዚቃ ድግሶች በህዝብ ላይ የማይሽር ጠባሳ መጣላቸው ተሰማ። ወያኔ ለአዲስ አመት ከዘመን ዘመን መሸጋገሪያ ላይ የተዘጋጁ የሙዚቃ ድግሶችን ወጪ 50% የሚሆነውን በመሸፈን በሁሉም አካባቢ ተዘጋጅተው የነበሩ ዝግጅቶች እንዳይቋረጡ ቢጥርም መሰናከላቸው የሚታወስ ነው። በጎንደር፣ በደብረ ዘይት፣ በባህር ዳር፣ በነቀምት፣ በደምቢዶሎ፣ በአርሲ፣ በሻሸመኔና በሐረር ወዘተ የህዝብ ደም ፈሶ ለህዝብ መብት መከበር በግንባር የቆሙ ራሶቻቸውንና በወያኔ ነፍሰ ገዳዮች በጥይት ተመተው ወድቀዋል። ከ40,000 በላይ ወጣቶች በተለያዩ እስር ቤቶች ሰይድ እየተፈጸመባቸው ቁም ስቅላቸውን እያዩ ባሉበት ወያኔ ገንዘብ ወጪ በማድረግ ይህን ግፍ ለማረሳሳት በሚል የሙዚቃ ድግሶችን እየደጎመ እንዲካሄዱ ማድረጉን ከውስጥ አዋቂዎች ተገንዝበናል። እናቶች እስከዛሬ 4 ወራት ሙሉ አይኖቻቸው እያነቡ ባለበት ቤተሰቦች በወያኔ ለተገደሉ ወገኖቻቸው የሐዘን ሰቀቀኑ ሁሌ እያንዘፈዘፋቸው ባለበት ይህን ሁሉ 4 ወራት በህይወት ይኑሩ ይገደሉ የማይታወቁ እጅግ በርካቶች በሆኑበት ከሁሉም በላይ ህዝብን ይብስ ለመጨፍጨፍና ለማፈን ወያኔ አስቸኳይ አዋጅ ባወጀበት ዛሬም ዜጎች ከተለያዩ ቦታዎች በሚታፈኑበት የሙዚቃ ድግስ መደገስ ማለት በሰማታት ደም ማላገጥ መሆኑ በእንዲህ ያለው ጸረ ህዝብ ዘመቻ ከወያኔ ጋር ሰልፋቸውን ያደረጉ ሁሉ ህዝባዊ ቅጣት እንደሚጠብቃቸው በህቡ ከሚሰራጩ በራሪ ወረቀቶች መገንዘብ ተችሏል።
ረቡ ታህሳስ 26 ቀን ከምሽቱ 2 ሰዓት አካባቢ በባህር ዳር ግራንድ ሆቴል አጠገብ ቦምብ ፈነዳና አንድ ሰው ያቆሰለ መሆኑ ታውቋል። ቦምቡን ማንዳስ ከመጣው ስካውን ባይታወቅም ከገና ባህር ዳር ተያይዞ በግራንድ ሆቴል ይደረግ የታቀደውን የዘፈን ዝግጅት በመቃወም ሳይን አይቀርም የሚል ግምት ተወስዷል። ከቦምቡ ፍንዳታ በኋላ አራት የውያኔ የጸጥታ አባላት ወልቃይት የጎንደር መሆኑን በይፋ አቋሙን ይገልጽ የነበርና በንግድ ስራ ላይ የተሰማራውን ነጋዴ ሱቅ ድረስ ሄደው መግደላቸው ተዘግቧል። ቀደም ብሎም በመንደስና ስራ ተሰማርቶ የነበረ አንድ ዜጋ ወልቃይት የማንነት ጥያቄ ላይ ተመሳሳይ አቋም ስለነበረው በወያኔ የጸጥታ ኃይሎች የተገደለ መሆኑ ይታወቃል። ሐሙስ የሙዚቃ ዝግጅት እንደሚካሄድ ማስታወቂያ መሰራጨቱ የቀጠለ ሲሆን በነዋሪው ህዝብ በኩልም ከፍተኛ ተቃውሞ እየተሰማ ይገኛል።
የእንግሊዝ መንግስት በኢትዮጵያ የኛ ተብሎ ለሚጠራው የሴቶች ድርጅት ይሰጥ የነበረውን 5.9 ሚሊዮን የእንግሊዝ ፓውንድ እርዳታ ያቆመ መሆኑን አስታወቀ። የኛ የሚባለው ድርጅት የሴቶችን መብትና ደህንነት ለማራመድ እንዲሁም በሴቶች ላይ የሚደርሰውን የግዴታ ጋብቻና ልዩ ልዩ ባህላዊ ተጽዕኖዎችን ለመታገል የተቋቋመ ድርጅት ሲሆን የኛ ድራማ በሚል ርዕስ በተለያዩ ጊዜያት የተለያዩ መልእክት አዘል ድራማዎችን እያዘጋጀ ሲያሰራጭ መቆየቱ ይታወቃል። የእንግሊዝ መንግስት እርዳታው በሌሎች መስኮች ላይ ቢሆን የበለጠ ውጤት ያስገኛል ከማለት ውጪ ሌላ ዝርዝር ምክንያት አልሰጠም።
የአውዳመቱ ገበያ ለአብዛኛው ህዝብ የማይቀመስ እንደነበር መረዳት ተችሏል። ወትሮም ቢሆን ገበያው በተለይም የምግብ ዋጋ ከቀንቀን ከሳምንት ሳምንት እየጨመረ የነበረበት ቢሆንም የዘንድሮ አውዳመት ገበያ በእጅጉ መናሩ ከተለያዩ ገበያዎች ያገኘነው መረጃ ያስረዳል። የዶሮ እርባታዎች ድርጅቶች ብዙዎች ለዶሮ የሚሆኑ መድኃኒቶች እጥረት ስለገጠማቸው የተለያዩ በሽታዎችን መከላከል አለመቻላቸው በመነገሩ አብዛኛው ሰው እነዚህን ዶሮዎች መግዛት አለመድፈሩ ታውቋል። በዚህ ሳቢያ በቤት ውስጥ የሚረቡ ዶሮዎች ዋጋቸው ከ250 እስከ 400 እየተሰጡ መሆናቸው ታውቋል። የበግ ዋጋም አሻቅቧል። የበግ ዋጋ ከ2000 እስከ 5000 መሸጡን የተገኘው መረጃ ያስረዳል። በሬ ከ10000 እስከ 30000 ብር መሆኑም ታውቋል። ከዚህ ጋር በተያያዘም ከዚህ ቀደም አንድ የበግ ቆዳ በአማካይ ከ100 እስከ 150 ይሸጥ የነበረው በአሁኑ ወቅት ከ10 ብር በታች ሊሆን እንደሚችል ሲገመት፣ የበሬ ቆዳም ከዚህ ቀደም ከ300 ብር በላይ ያወጣ የነበረው በአሁኑ ወቅት ከ30 እስከ 40 ብር ብቻ ሊሆን እንደሚችል በዚህ ስራ ላይ የተሰማሩ ሰዎች ያስረዳሉ። ለዚህ የሚሰጠው ምክንያት በዓለም አቀፍ ደረጃ የቆዳና ሌጦ ዋጋ በእጅጉ በመውረዱ ሳቢያ መሆኑን ተገንዝበናል።
ወያኔ ከመሬት ሽያጭ ለማግኘት ተልሞ የነበረውን ከ12 ቢሊዮን ብር በላይ ማጣቱ ተነገረ። የወያኔ ምጣኔ ሀብት የጀርባ አጥንቶች የውጭ ንግድና መሬትን በኮንትራክት በመሸጥ የሚገኙ ገበያዎች ሲሆኑ ከነዚህ ከሁለቱ ምንጮች ደግሞ በዋነኛነት የሚቀመጠው መሬትን በኮንትራክት በመሸጥ የሚገኘው ገቢ እንደሆነ የምጣኔ ሀብት አዋቂዎች ተንትነው ያስረዳሉ። በአብዛኛው ወያኔ እድገት እያለ የሚያወራውም በየከተሞች ከተገነቡ ፎቆች የሚዘል ሊሆን አልቻለም። ፎቆቹ ለወጣቶች የስራ ዕድል በመክፈት የሚያደርጉት አስተዋጽኦ እዚህ ግባ የሚባልም አይደለም። በቅርቡ የመሬት ዋጋ እየናረ በመሄዱ አንድ ካሬ ሜትር መሬት አሜሪካን ግቢ ውስጥ 350 ሺህ ብር ማውጣቱ ሁለት ጆሮን በእጆች አስደፍኖ ኦኦ ያሰኘ መሆኑን በአንድ ወቅት መዘገቡ የሚታወስ ነው። በእንዲህ ያለው ዋጋ ጨረታ የሚያሸንፉ ሰዎች የኮንትራክት ውሉን ሳይፈራረሙ ሸርተት እያሉ መሆናቸውን ለጉዳዩ ቅርብ ከሆኑ ወገኖች ተገንዝበናል። በየከተሞች መሬቶችን ለግንባታ በኮንትራክት ከተረከቡ በኋላ ከ95% በላይ ወደ ግንባታ እንደማይገቡ ከተደረገው ጥናት መረዳት ተችሏል። ለዚህ የተለያዩ ምክንያቶች ቢኖርም የሚተከሱት ሁለቱ ብቻ ናቸው። አንደኛው መሬቶቹ ላይ የሚፈሰው ገንዘብ በሌላ የንግድ ዘርፍ ላይ ቢውል የሚሰጠው ጠቀሜታ የላቀ በመሆኑና ሁለተኛው ደግሞ ከመንግስት ባንኮች ለመበደር አንደኛው መስፈርት የወያኔ አባልነት በመሆኑ መሬቱን በስማቸው አስመዝግበውና አጥረው የሚተው ባለሀብቶች ቁጥር እየተበራከተ መሆኑ ታውቋል። በዚህ ወያኔ ለማካበት ያሰለው ከ12 ቢሊዮን ብር በላይ መሰብሰብ ባለመቻሉ መሸበር መከተሉንም ተረድተናል።
የዋጋ ግሽበትና የኑሮ ውድነቱ ከመጣዱ ወደ ረመጡ የሆነ በሜድ ላይ መሆኑ ጋድ የሆነ ነው። ወያኔ በየጊዜው በህገወጥ ሁኔታ በሚሊዮኖች የሚቆጠሩ ባለመቶ ብሮችን እያተመ ገበያ ውስጥ በማስገባት የብርን የመግዛት አቅም እያነከተው መሆኑ የሚታወቅ ነው። ከዚሁ ጋር በተያያዘ የሸቀጦች ዋጋ በየጊዜው እየጨመረ በሜድ ላይ ሲሆን አንዳንድ ሸቀጦች ከገበያም እየጠፉ በመሆናቸው በየሱቆች ረጃጅም የሸማቾችን ሰልፍ መመልከት የዘወትር ተግባር መሆኑን በስፋት እያነጋገረ ነው። በአሁኑ ወቅት ስኳርና ዘይት ከገበያ ጠፍቷል። ሁለቱንም ለመግዛት የሚያስፈልገው ለአካባቢ ነዋሪነት ብቻ ሳይሆን የታደሰ መታወቂያ መያዝ የግድ ሆኗል። ዋጋው ከሌሎቹ ቅናሽ የሆነውና ዝቅተኛው የህብረተሰብ ክፍል የሚጠቀምባቸው በሸማቾች ሱቅ የሚቀርበው ዘይት ከቻይና የሚገባ ሲሆን በአሁኑ ወቅት እርሱም ከገበያ መጥፋቱ ታውቋል።
በአዲስ አበባ ከተማ ከ15000 በላይ የሚሆኑ ነጋዴዎች የንግድ ፍቃዳቸውን የመለሱ መሆናቸውን ምንጮች ገለጹ። ነጋዴዎቹ የንግድ ቤቶቻቸውን ዘግተው የንግዱን ፍቃድ ለመመለስ የተገደዱት በተለያዩ ምክንያቶች ሲሆኑ ያብዛኞቹ ግን በአገሪቱ ውስጥ ያለው የፖለቲካ አለመረጋጋት መሆኑ ይታመናል። ባለፈው አመት በአዲስ አበባ 260000 የሚሆኑ የንግድ ፍቃዶች ለነጋዴው ማህበረሰብ መሰጠት የሚታወቅ ሲሆን በዚህ አመት ፍቃዱን ያሳደሱት 154000 ብቻ ናቸው። ከዚህ ውስጥ 15000 የሚሆኑት ፈቃዳቸውን መመለሳቸው ሲታወቅ ከ90000 በላይ የሚሆኑት አቋማቸውን ያላሳወቁት የወያኔ አገዛዝ የሚያካሂደው የአፈና ስርዓት ጥርጣሬዎች እንዲገቡ ስላደረጋቸው ነው ሲሉ የፖለቲካ ታዛቢዎች አስተያየታቸውን ይሰጣሉ።
ግብጽ የአባይ ግድብን በተመለከተ ካርቱም ላይ ስብሰባ መጥራቷ ተነገረ። የግብጽ የውጭ ጉዳይ ሚኒስቴር በዚህ ባሳለፍነው ሳምንት ድንገት ሳይታሰብ በካርቱም ሶስቱ ሀገራት ማለትም ኢትዮጵያ፣ ሱዳን እና ግብጽ የአባይ የውሃ አጠቃቀም ላይ ተገናኝተው መነጋገር እንደሚገባቸው የሚያሳስብ ጥሪ ማቅረቧ ከግድቡ ጋር በተያያዘ የነበረው ውጥረት ማጦዙን መረዳት ተችሏል። ሶስቱ ሀገራት የአባይ ግድብን አስመልክቶ ሁለት የፈረንሳይ ኩባንያዎች ግድቡ በውሃው የተፈጥሮ ፍሰት ላይ የሚያደርሰውን ቀጥተኛና ኢርትዑ የሆነ ተጽዕኖ ለማጥናት መሰየማቸውና የተባለውን ጥናትን የሚጀምሩት በመጪው ጥር ወር መሆኑ የሚታወቅ ነው። ግብጽ በተለያዩ ጊዜያት ይህ ወያኔ በከፍተኛ ሁኔታ የሚፎክርበት ግድብ የውሃ ጥቅሟን ይቀንሳል የሚል ስጋት ስላሳደረባት የተለያዩ ተጽኖችን ለማሳደር የሚያስችላትን ዘመቻ እያካሄደች መሆኗን ከተለያዩ የመረጃ ምንጮች መገንዘብ ተችሏል። የግብጽን ጥቅም ለማስጠበቅ ሳውዲና ሌሎች የአረብ ሀገራት በይፋና በስውር ድንፋታ ማሰማታቸው የሚታወቅ ነው። ግብጽ የተወሰኑ የወያኔ ተቃዋሚዎችን አስጠግታ እርዳታም እያደረገችላቸው መሆኗ ከዚሁ ከአባይ ግድብ ፖለቲካ ጋር ሊያያዝ እንደሚችል ብዙዎች ያስረዳሉ። ወያኔ ወተውንም ቢሆን ይህን ግድብ መገንባት የገባበት ሰበቡ ተመናምኖ እንደ ሸረሪት ድር የቀጠነውን የህዝብ ድጋፍ መልሶ ለመገንባት በሚል ሲሆን ይህን የመሰለ በውሃ ፖለቲካ የተተበተበ ግድብ ለመገንባት አስፈላጊ የሆነ ስፋትና ጥልቀት ያለው ጥናት ሳይካሄድ የተገባበት መሆኑ በተለያዩ ጊዜያት የተገለጸ መሆኑ የሚታወስ ነው። የግድብ ሊገነባ የሚገባው ከሱዳን ድንበር ቢያንስ 200 ኪሎ ሜትሮች ወደ ውስጥ ገባ ብሎ መሆኑን የውሃ መሐንዲሶች ያስረዳሉ። አሁን እየተገነባ ያለው ከሱዳን ድንበር 15 ኪሎ ሜትር ርቀት ላይ በመሆኑ ለአደጋ በእጅጉ የተጋለጠ መሆኑ አነጋጋሪ መሆኑ አያከራክርም የሚሉ በርካቶች ናቸው። ለዚህም ግጽ ወደ ኃይል ለመጠቀም ለታመራ ትችላለሽ ለሚለው ስጋት ወያኔ ከአማራና ከኦሮሞ አካባቢዎች ውጪ ባሉት ሰፊ የወታደር መልመላ እያካሄደ መሆኑን ከተለያዩ አካባቢዎች ከሚደርሱ መረጃዎች ተገንዘበናል። የግብጽ ካርቱም ላይ እንዲካሄድ የተጠራው ስብሰባ ምናልባት የግብጽን ስጋትና አቋም በይፋ ያሳየ ይሆናል የሚል ግምት እየተሰጠ መሆኑን መገንዘብ ተችሏል።
ቻይና የባህር ትራንዚትና ትራንስፖርት አገልግሎትን ሙሉ በሙሉ ለመቆጣጠር የሚያስችላትን የመጀመሪያ ምዕራፍ ድርድር እየፈጸመች መሆኑ ይፋ ሆነ። ቻይና በአጠቃላይ መላው አፍሪካን ከግሮቿ በታች አድርጋ ለመጋጥ ያላትን የረጅም ጊዜ ስውር ደባ በለሆሳስ ያራመደች መሆኗን ባለሙያዎች እየተናገሩ ይገኛሉ። ቻይና የአፍሪካ ህብረትን ህንጻን ስትገነባ በማር የተለወሰ መርዝ ሰጣ ጥቅሟን በዝርፊያ ለማዳበር መሆኑ የታወቀ ነው። አብዛኛው ወደ ሀገር ውስጥ የሚገባ ሸቀጥ ከባድና ቀላል መኪናዎች፣ ከባድና ቀላል የኤሌክትሪክ ቁሳቁሶች፣ የተለያዩ የኤሌክትሪክ ገመዶች፣ የተለያዩ ኮምፒውተሮችና መለዋወጫዎች፣ በአብዛኛው አጠቃላይ አልባሳት፣ ብትን ጨርቆች፣ የቤት ውስጥ መገልገያ ቁሳቁሶች ወዘተ የሚገቡት ከቻይና በመሆኑ እነዚህን ሸቀጦች የሚያጓጉዘው የኢትዮጵያ ንግድ መርከብ ሲሆን ይህን የማጓጓዝ ስራ ቻይና ሙሉ በሙሉ ለመቆጣጠር የሚያስችላትን የመጀመሪያውን ምዕራፍ የ40 ከመቶ የሚሆነውን ድርሻ ለመያዝ በዚህ ባሳለፍነው ሳምንት ውል ላይ መደረሱ ታውቋል። ቀሪውን 60 ከመቶ በአጭር ጊዜ ውስጥ ጠቅላላ ልትወስድ እንደምትችል ጉዳዩን በቅርበት የሚከታተሉ ወገኖች ያስረዳሉ። በዚምባብዌ እርሻ ውስጥ ተደብቀው ተገኝተዋል የተባሉ 34 ኢትዮጵያውያን ስደተኞች ሐሙስ ታህሳስ 27 ቀን ፍርድ ቤት የቀረቡ መሆናቸውን ኒውስ ዴይ የተባለው የዚምባብዌ ጋዜጣ ባምዱ አስፍሯል። ከፍርድ ቤቱ ሰነድ የተገኘው መረጃ ስደተኞቹ ታህሳስ 17 ቀን በአስተላላፊዎች አማካኝነት ወደ ዚምባብዌ የገቡ መሆናቸውና እርሻ ውስጥ ተደብቀው እንዲቆዩ መደረጋቸውን ገልጿል። ከ34 ስደተኞች መካከል አራቱ ከ11 እስከ 12 እድሜ ክልል ውስጥ ያሉ ልጆች መሆናቸውም ታውቋል። ስደተኞቹ ጉዳያቸው እንዲታይ ለጥር 11 ቀን ተቀጥሯል።
በኡጋንዳ ምክር ቤት ውስጥ ያሉ የተቃዋሚ ድርጅት አባላቶች በቅርቡ በኡጋንዳ ደቡባዊ ግዛት በባህላዊ ንጉስ ተከታዮች ላይ የኡጋንዳ ወታደሮች ያካሄዱትን የጅምላ ግድያ እንዲመረመር ያለም አቀፉን ፍርድ ቤት እየጠየቁ መሆናቸው ታወቀ። ተቃዋሚዎቹ ለፍርድ ቤቱ በላኩት ማመልከቻ የኡጋንዳው ፕሬዝዳንት ሙሴቪኒ የአገሪቱ ዋና ወታደራዊ አዛዥ በመሆናቸው መመርመር ያለባቸው መሆኑና አካባቢው እንዲጠቃና ግድያ እንዲፈጸም ባዘዙት ወታደራዊ አዛዦችና የፖሊስ ኃይል መሪዎች ላይም ተመሳሳይ ምርመራ እንዲካሄድ ጠይቀዋል። ለመንግስቱ ቃል አቀባይ በንጉሱና በደጋፊዎች ላይ የጸጥታ ኃይሎች እርምጃ የወሰዱት 14 ወታደሮች ከተገደሉ በኋላ መሆኑን ገልጾ ንጉሱ ሽፍቶችን በማስጠጋታቸው ወንጀል ፈጽመዋል ብሏል። ንጉሱና ሌሎች ተከታዮቻቸው በቁጥጥር ስር መዋላቸውም ይታወቃል። 46 የንጉሱ ወታደሮችና 16 ፖሊሶች መገደላቸውን መንግስት መግለጫ ቢሰጥም የሞቱት ሰዎች ቁጥር ከዚህ በጣም ከፍ እንደሚል ያካባቢው አይን እማኞች ይናገራሉ። ዓለም አቀፍ ፍርድ ቤት ያቤቱታው ደብዳቤ የደረሰው መሆኑን ለላኪዎቹ ቢያሳውቅም ምን አይነት እርምጃ እንደሚወስድ እስካሁን ያሳወቀው ነገር የለም ተብሏል።
በአይቮሪ ኮስት በሶስቱ ከተሞች የተጀመረው የወታደሮች አመጽ ወደ ዋናው ከተማ ወደ አቢጃንና ወደ ሌሎች ከተሞች የተዛመተ መሆኑ ተነገረ። በአቢጃን ከተማ በሚገኘው የምርጥ ወታደሮች ጦር ሰፈር ቅዳሜ ታህሳስ 29 ቀን የተኩስ ድምጽ ሲሰማ የዋለ መሆኑን ነዋሪዎች ተናግረዋል። አርብ ታህሳስ 28 ቀን አመጹ ለመጀመሪያ ጊዜ የተቀሰቀሰው በአይቮሪ ኮስት ሁለተኛ ከተማ በሆነችው በቡአኬ ውስጥ ሲሆን በወታደሮች ጥያቄ ላይ ተነጋግሮ መፍትሄ ለማስገኘት በመከላከያ ሚኒስትሩ የሚመራ ቡድን ወደ ቦታው የሄደ መሆኑ ታውቋል። ቀድሞ በተቋሚነት ተሰልፈው ሲዋጉ የነበሩና በኋላ ወደ ወታደሩ ተቋም የተቀላቀሉ የአማጽያን አባላት ጥያቄ ካቀረቡት መካከል መሆናቸው የተነገረ ሲሆን የደሞዝ ጭማሪና መኖሪያ ቤት እንዲሰጣቸው ጠይቀዋል ተብሏል። ተመሳሳይ ወታደራዊ አመጾችም በሌሎች ከተሞች ተደርጓል ተብሏል።
በናይጄሪያ ሰሜን ምስራቅ ግዛት 3 አጥፍቶ ጠፊ የሆኑ ሴቶች የታጠቁትን ቦምብ ሊያፈነዱ ሙከራ ሲያደርጉ በታጠቁ የሲቪል መከላከያ አባሎች የተገደሉ መሆናቸው ታውቋል። 3ቱ ሴቶች ወደ አንድ መንደር ለመግባት በሚሞክሩበት ጊዜ ከወታደራዊ ኃይሉ ጋር በቅርብ የሚሰሩና የታጠቁ ሲቪሎች ሴቶቹን አስቆሙ። ለመመርመር ሲዘጋጁ ሴቶቹ በመሮጣቸው አንደኛዋ በጥይት ተመታ። የታጠቀችው ቦምብ ሲፈነዳ ሁለተኛዋን የገደለ ሲሆን ሶስተኛዋም ደግሞ በሌላ ሰው ተመታ ገድላለች። በርካታ አጥፍቶ ጠፊዎች ጉዳት ከማድረሳቸው በፊት ከጥቅም ውጪ እንዲሆኑ ከፍተኛ ጥረት እየተደረገ ቢሆንም አልፎ አልፎ አሸባሪዎች ጉዳት ማድረሳቸውም አልቀረም። ባለፈው ወር በማዳጋሊ የገበያ ቦታ 2 አጥፍቶ ጠፊዎች 57 ሰዎች መግደላቸውና 177 ማቁሰላቸው አይዘነጋም።
ባለፈው ህዳር ወር በጋምቢያ በተካሄደው ፕሬዝዳንታዊ ምርጫ ተሸናፊ የሆኑት ያህያ ጃሜ ቀደም ሲል ተቀበለውት የነበረውን የምርጫ ውጤት ሐሳባቸውን በመቀየር ስልጣናቸውን ለመልቀቅ ፈቃደኛ ያለመሆናቸውን ማስተዋወቃቸው ይታወሳል። የኩኒታ የፈጠረው ቀውስ እንዳላበቃና ችግሩን ለመፍታት በያቅጣጫው ከፍተኛ ጥረት እየተደረገ ባለበት ሰዓት ቀደም ሲል ድጋፋቸውን ለአዲሱ ተመራጭ የሰጡትና የምርጫውን ውጤት ለማስከበር ተባባሪ መንፈስ ያሳዩት የጦር ኃይሉ አዛዥ ታማኝነታቸውን ወደ ፕሬዝዳንት ጃሜ በማዞር ችግሩን ወደ ባሰ ደረጃ አሸጋግረውታል። ኦስማን ባጄ የተባሉት የጦር አዛዥ ጄኔራል የመንግስት ደጋፊ በሆነ አንድ የአገሪቱ ጋዜጣ ላይ ለፕሬዝዳንት ጃሜ ባስተላለፉት መልእክት የጋምቢያ የጦር ኃይል አባላት ለፕሬዝዳንቱ ያላቸውን የማያወላውል ድጋፍና ታማኝነት በድጋሚ አረጋግጣለሁ ብለዋል። ጀነራሉ ቀደም ሲል የምርጫው ውጤት ይፋ እንደሆነ ለአዲሱ ተመራጭ ፕሬዝዳንት ታማኝነታቸውን መግለጻቸውን የተመራጭ ፕሬዝዳንቱ ቃል አቀባይ ማስተዋወቁ ይታወሳል። ይሁን እንጂ ፕሬዝዳንት ጃሜ ሐሳባቸውን በሚያስገርም ሁኔታ ከለወጡ በኋላ የጀነራሉ አቋም አደናጋሪ እየሆነ መምጣቱ ታውቋል። ኤኮዋስ የተባለው የምዕራብ አፍሪካ አገራት ኢኮኖሚያዊ ህብረት ፕሬዝዳንቱ ስልጣናቸው በሚያበቃበት ጥር 11 ቀን ካላስረከቡ በተጠንቀቅ ላይ የሚገኘው የጦር ኃይሉ እርምጃ እንደሚወስድ ከወዲሁ ፍንጭ ያሳየ ሲሆን ጃሜ ይህንን አዝማሚያ የጦርነት አዋጅ በማለት ኮንነውታል። ከዚህም በተጨማሪ የያህያ ጃሜ ፓርቲ ረቡዕ ታህሳስ 26 ቀን ለሁለተኛ ጊዜ የተቃውሞ ደብዳቤ ለሀገሪቱ ከፍተኛ ፍርድ ቤት ያስገባ ሲሆን ፍርድ ቤቱም ጉዳዩን ጥር 2 ቀን ማለትም የፕሬዝዳንታዊ ስልጣን ርክክብ ከመካሄድበት 9 ቀናት ቀደም ብሎ ለማየት ቀጥሯል። የምዕራብ አፍሪካ አገራት መሪዎች በስነ ስርዓቱ ላይ እንደሚገኙም ተገልጿል። የድህረ ምርጫው ውጥረት እያየለ በመምጣቱ አሊዩ ማሞር የተባሉት የአገሪቱ የምርጫ ቦርድ ኮሚሽን ኃላፊ ለደህንነታቸው በመስጋት አገሪቱን ጥለው መሸሻቸው ታውቋል። ባሳለፍነው ወር ውስጥ የአገሪቱ የጸጥታ ኃይሎች የምርጫ ኮሚሽኑን ጽህፈት ቤት ዋና ቢሮ በቁጥጥር ስር አውለውት የነበረ ሲሆን ይህም ለኮሚሽኑ ጸሐፊ ሽሽት አንዱ ምክንያት እንደሆነ ይታመናል። በ1957 ዓ.ም ተመረጠ ነጻነቷን ከእንግሊዝ የተቀዳጀችው ጋምቢያ ከ1962 ዓ.ም ጀምሮ በመፈንቅለ መንግስት ከስልጣናቸው እስከተባረሩበት እስከ 1986 ዓ.ም የገዙት ዳውዳ ጃዋራ ሲሆኑ ለአምስት ተከታታይ የምርጫ ወቅትም አሸናፊ ሆነዋል። ያሁኑ ፕሬዝዳንት ያህያ ጃሜም በጃዋራ እግር ተተክተው ላለፉት 22 ዓመታት ስልጣንን የሙጥኝ ብለው ከርመዋል። እንደ ሁሉም አፍሪካውያን አምባገነኖች እሳቸውም ከታሪክ ትምህርት አለመውሰዳቸው እየተጓዙ ያሉበት መንገድ እየመሰከረ ነው። 2 ሚሊዮን ገደማ ከሚሆነው የጋምቢያ ህዝብ 7% ስደተኛ መሆኑ የአገሬው ዜጋ ህይወት ምን እንደሚመስልም ተቋሚ ነው። የፍካሬ ዜና ዝግጅታችን በዚሁ ይጠናቀቃል። መፍትሄ ማግኘት የሚገባቸው ችግሮች የግንዛቤ ጀግኖችን ይሻሉ። በዝምታና በምን አገባኝ ባይነት ስሜት ላለመግባባት መወሰንና ለበቀል ማቆጠም እንኳንስ አገርን የራስንም ችግር ለማስወገድ አለመቻሉ እሙን ነው። ይህ አይነቱን ሁኔታ ከኋላ ሆነው በማራገብ ቅራኔውን ለማስፋት የሚጥሩ መኖራቸውን ጠንቅቆ ለመረዳት የግንዛቤ ጀግኖችን ይሻል። የኢትዮጵያ ሕዝብ ችግር ምንድን ነው? መቼስ ተከሰተ? መፍትሄው ምን ነበር? ለወደፊትስ ምን መሆን ይገባዋል? እነዚህን ጥያቄዎች ለመመለስ ሁኔታውን በሚገባ መረዳቱ አስፈላጊ ነው። የአገሪቱ ሁኔታ ያሳሰባቸው የዚያ ትውልድ አባላት የራሳቸውን መልስ ለመስጠት ጥረዋል። አንዳንዶች እንደሚሉት አገርን ለማጥፋት ህዝብን ለመበደል ሳይሆን መጪው አስከፊ ዘመን ስላሳሰባቸውና አያያዙ ስላላማራቸው ለገዢዎች ያደረጉት ተማጽኖና አቤቱታ ነበር። የያን ጊዜው ወጣት ለንጉሱ አማላጅ እስከ መላክ የደረሰበት ህዝቡን እንዲጠነቀቅ ያስገነዘበበት ከዚህ አልፎም በትግል ህይወቱን እስከ መስጠት የደረሰበት ጉዳይ ቢመረመር ከሀገር ፍቅርና መቆርቆር ውጭ ሊሆን አይችልም። አሁንም በመካሄድ ላይ የሚገኘው ያው አይነት ትግል ነው። የዛሬው ወጣት ያገሬ ህዝብና ህልውና ስጋት ላይ ጥሎኛል በማለቱ እየከፈለ ያለው መስዋዕትነት ከያን ጊዜ ወጣት ጥያቄ ጋር የተዛመደ ነው። ልክ እንደ በፊቱ ወጣቱ ለግሌ ምቾት እፈልጋለሁ ብሎ አይደለም ከወያኔ ጋር እየተፋለመ ያለው። ለራሱ ክብርና ዝና ቢያስብማ ኖሮ ዲግሪ ተሸክሞ የኮብል ድንጋይ ጠረባ ውስጥ ባልገባ ነበር። ከኢትዮጵያ ብልጽግናና ከወገን በጎነት ስሜት በመነሳቱ ብቻ ነው እንደ ያኔው አርበኛ ትውልድ ህይወቱን እየከፈለ ያለው። ዘመኑና ትውልዱ አለፈ እንጂ ህዝባዊ መፈክሩ ምላሽ ያላገኘ መሆኑ በዚህ ይንጸባረቃል። አሁንም ቢሆን የሀገሪቱ ህዝብ ራሱን ለማስተዳደር አለመብቃቱ ነው የወጣቱ ቁጭት። ኢትዮጵያ እንደማንኛውም አገርና ህዝብ መንግስት መስርታ በመኖር ከቀደምቶቹ የዓለም ህዝቦች ተርታ የምትታወቅ አገር ናት። በዚህ ረጅም ጉዞዋ የዘመንን ድንበር እየጣሱ የዘለቁ ችግሮቿን እያባበለች እስካሁኑ ትውልድ ለመድረስ በቅታለች። ከጣሊያን ወረራ በኋላ ለክብር የቆሙ ዜጎች በርክተው ቢሆን ኖሮ የንጉሳዊ አገዛዙ በእርጅና ሳይንበዛበዝ የወታደር አምባገነን በፋሽስታዊ ድርጊቱ ተተኪ ትውልድን ሳይጨርስ በጎጠኞችና በጠባቦች አገር ሳይታመስ ህዝብ ሳይጎሳቆል ክብር ህልውናና መብት ሳይጣስ ሁሉንም በማስተካከል ወደ እድገት ጎዳና በተገባ ነበር። ኢትዮጵያ የጥቂቶች መንደላቀቂያ የብዙሃኑ መጎሳቆያ አገር ሆና በኢኮኖሚ ኋላ ቀርነቷ እየተሳበበ ህዝቧ በስቃይ በበሽታ በድንቁርና ተጠምዶ እንዲኖር አስተዋጽኦ ካደረጉት ነገሮች መሃል ተመራመርኩ ያለው ክፍል አንዱና ዋነኛው ነው። በፊትም ለጥቅሙ ሲያሰላና ለህዝብ ሲሉ የሚታገሉትን ሁሉ ሲኮንን ለወገን ጥያቄ ቁብ ሳይኖረው ወይም ጉዳይ ብሎ ሳይል በመቅረቱና የአገሪቱ ችግር እንዲራዘም አስተዋጽኦ በማድረጉ የአገሪቱ ጣፈንታ በጨለማነቱ ለአሁኑ ትውልድ እንዲያልፍ በመደረጉ ወጣቱ ስቃዩን እያየ ይገኛል። አሁንም ድረስ በኢሃፓ ትግል ላይ ውሃ ለመቸለስ የሚቅበጠበጡ ህዝባዊ ትግሉን አቅጣጫ ለማሳት የሚፍጨረጨሩ ተማርን አወቅን ባዮች መገኘታቸው አሳዛኝ ነው። ይህን ያህል የትግል ወኔ ካለ ያን ጊዜ ወዴት ነበሩ? አሁንስ ቢሆን የትግሉን ሜዳ ማን ቀማቸው? ያፓን ለወያኔ አግዞ ማብጠልጠል የአገር ጠላት ከመሆን አልፈም። በመሆኑም ወጣቱ በባንዶች ተከቦ ትግሉን እንዳጓትት ይሐፋ ይመክራል። ህዝባዊ ትግል በደል እስካለ ድረስ መጥፋት እንደማይችል ከይሐፋ የትግል ልምድ መቅሰም ጠቃሚ ነው ይላል። ጠላቶቹ ገደልነው አጠፋነው ያሉት ይሐፋ ገዝፎ በመታየቱ ላይናቸው ምታት ሆኖባቸዋል። ሐቁ ግን ለህዝብ ያለ ከህዝብ የወገነ ምን ጊዜም ጠፍቶ እንደማይጠፋ ማስረጃ ነው። ያን ጊዜ ወጣት ባገሩ ፍቅር የተቃጠለ በህዝቡ ጉስቁልና የተንገበገበ በመሆኑ ህይወቱን በትግል ሰውቷል። ይህች በሰው ልጆች ስልጣኔና የመንግስት ታሪክ ቅድሚያ የነበራት አገር የህዝቧ ኑሮ ከጊዜ ወደ ጊዜ እያሽቆለቆለ ሲታይ፣ ለነጻነታቸው የታገለችላቸው የአፍሪካ ሀገራት ከኋላዋ ተነስተው በእድገት የተሻሉ ሆነው ሲገኙ የማይቆጨው ዜጋ ካለ የሰውነት ባህሪ ያለው ነው ማለት ያስቸግራል። አሁን ደግሞ በወያኔ ይባስ ብሎ ህፃናትና ደሃው ህዝብ ከቆሻሻ መጣያ እየለቀመ በመብላት ህይወቱን ለማትረፍ ሲጥር ከማየት በላይ ምን ሰቆቃ አለ? በዚያ ዘመን የነበረው ብስጭት እስካሁን እንደቀጠለ መሆኑ አያሳዝንም? ይህ ለምን ቆጨህ ለምን ታገልክ ተብሎ ነው ይሐፋ የሚነቀፈው? የነቁ ዜጎች ያንኔውንም አልተቀበሉ ያሁኑንም ይታገሉታል እንጂ አይንበረከኩም። ስለሆነም ነው ወጣቱ ለጋ ህይወቱን እየገበረ ያለው። የነቃ ዜጋ የግድ ህይወቱን ከህዝብ ኑሮ ነጥሎ አይም በመማሩ ሊያገኝ የሚችለውን የተለየ እድልና አጋጣሚ እንደ ጸጋ አይቆጥረውም። ትውልዱ ያንኔም ሆነ አሁን በአገዛዞች ላይ የመረረ ትግል የሚያደርገው ለዚህ ነው። የ1953ቱ የነ ጀነራል መንግስቱ ንዋይ አመጽ ህዝባዊ ስሜትን ይዞ የተነሳ ነበርና ይህን ተከትሎ እያደገ የሄደው የአካባቢ እንቅስቃሴ መስመሩን እንዳይስት ለማድረግ ያፓ በሁሉም መልክ ጥሯል። በመሆኑም ከመንግስታቱ ጀምሮ እስከ ጠባብ ጎጠኞች ድረስ ጥላቻና ውግዘት ሲካሄድበት መቆየቱ አሌ የሚባል አይደለም። እስካሁንም ድረስ ርዝራሽ ተከታዮቻቸው በኢሃፓ ላይ የስም ማጥፋት ዘመቻቸውን እንደቀጠሉ ናቸው። አያያዝ ባለማወቅና ምክር ባለመስማት የኤርትራን ህዝብ የመገንጠል ስሜት ያባባሱት ንጉሠ ነገሥቱ ነበሩ። የመገንጠል ጥያቄ ይበልጥ እየከረረ እንዲሄድ ያደረጉት ደርግና የውጭ አገራት እንጂ ኢሃፓ አይደለም። በባሌ፣ በኦጋዴን፣ በትግራይ ወዘተ የተፈለፈሉት ነጻ አውጪ ነን ባዮች አገዛዞቹ የቀፈቀፏቸው እንጂ ኢሃፓ የፈጠራቸው አይደሉም። እንዲያውም ኢሃፓ በእነዚህ ሁሉ ኃይሎች የሚወገዝ መሆኑ ማንኛውም አይነት ችግር በአንድነት በኢትዮጵያ ማዕቀፍ ውስጥ በመከክር ሊፈታ የሚችል ነው ብሎ በማለቱ ነው። የተገንጣዮች አካሄድ ለአገሪቱ የማይበጅ መሆኑን ቀድሞ በመረዳት በአንድ በኩል እንገንጠል ባዮችን በሌላ በኩል ገዢዎችን ከማሳሰብና ለንጉሱም ቢሆን የሚቀርቧቸውን ሰዎች አማላጅ ከመላክ ወጣቱ አልተቆጠበም ነበር። ያበጠው ይፈንዳ የሚለው የዋለልኝ መኮንን ጽሑፍ አገሪቱ በዚህ ሁኔታ ላይ ሆና በመገኘቷና መጻኢ ዕድሏ ያንዣበበውን ደመና ለመግለጽ ሁለቱም ጽንፎች የሚጓተቱበትን ገመድ ለማላላት የተደረገ ነው። ምናልባትም ገሞራው ያሰብከው ዓላማ አልሆን ብሎ ሲከሽፍ ሁኔታው ሲጠጥር ጠጣሩ እንዲላላ የላላውን ወጥር የሚለው ፍልስፍና በተግባር እንዲፈተን የሆነበት ክስተት ነበር ማለት ይቻላል። የኢሃፓ አገርን የማዳን ትግል በንጉሠ ነገሥቱ ላይ የተደረገ ጥላቻ ተደርጎ መወሰድ አይገባውም። ንጉሡ ሥልጣናቸውን ለአልጋ ወራሻቸው እንኳ ለመልቀቅ ባለመፈለጋቸው ሕዝቡን ለባሰ ትርምስ እንደሚዳርጉት አስቀድሞ የታወቀ ስለነበር ያንን ለማስቀረት የተደረገ ትግል ነው ኢሃፓ ያደረገው። ኢሃፓ ለደርግ ሰዎችም ሳይቀር በጊዜው እርምት እንዲወስዱ ችግሩን እንዲያውቁት ለማድረግ ብዙ ጥረት አድርጓል። ከሁሉም ክፍል የተውጣጣ ጊዜያዊ ሕዝባዊ መንግሥት ይቋቋም ማለት ዛሬ አብዛኛው ሰው የሚጮህበትን ሰላማዊ የሽግግር መንግሥት ምስረታ ጥያቄ ቢያንስ ከ25 ዓመታት በፊት ተግባራዊ እንዲሆን ለማድረግ በተቻለ ነበር። ገዢዎች አገሪቱ የተረጋጋ ሁኔታ ላይ እንድትገኝ እንዲያደርጉ ኢሃፓ ጥረት አደረገ እንጂ ለስልጣን ብሎ ግድያ አልጀመረም። ኢሃፓ ከደርግ ጋር ፍልሚያ ውስጥ የገባውና አስፈላጊውን መስዋዕት የከፈለው በመይሶን አስተናባሪነት በወጣቱ ላይ የጅምላ እስርና ግድያ በመፈጸሙና የቀይ ሽብር በመካሄዱ ነው። ዛሬ ከብዙ ጉዳት በኋላ ጩኸቴን ቀሙኝ ባዮቹ እነማናቸው? በንጉሱ ዘመን የተነሳው ህዝባዊ አመጽ የተቀናጀ መልክ ኖሮት በአንድ ላይ ለመነሳት የ66ቱን አብዮት ይጠብቅ እንጂ ቀደም ሲልም በየስፍራው የተቃውሞ እንቅስቃሴ እንደነበረ የታወቀ ነው። ፍኖተ ዲሞክራሲ ባለፉት ፕሮግራሞቹ በዝርዝር ስለቀረበው ወደዚያ መመለስ አያስፈልግም። የንጉሱን ዘመን አገዛዝ ለተቃውሞ የዳረጉት በርካታ ነገሮች አሉ። ለምሳሌ ያህል የሚከተሉትን ብንመለከት አንድ በአጼ ምኒልክ ዘመን ተለቆ የነበረው አካባቢን በራስ የማስተዳደር መብት ተሽሮ በቀጥታ በአጼ ኃይለ ሥላሴ ትእዛዝ የሚሾሙ ሰዎች ከንጉሱ ጋር ቅርበት ያላቸው ብቻ እንዲሆኑ ተደረገ። ሁለት በመከራው ጊዜ ለሀገራቸው ሲሉ በዱር በገደሉ ተሰማርተው ጠላትን በመውጋት ከፍተኛ ተጋድሎ ያደረጉት አርበኞች ላይ ለጠላት አድረው የነበሩ ባንዳዎች ስልጣን እንዲይዙ ተደረገ። ሶስት በህዝብ ፍቅራቸው በአገር ተቆርቋሪነታቸው በጀግንነታቸው የሚታወቁ አርበኞች በባንዳዎች ስልጣን መያዝ የተለያዩ ወንጀሎች እየተፈበረኩ አርበኞች በግዞት በእስራትና በሞት ፍርድ እንዲቀጡ ሆነ። የ1953 ዓመተ ምህረት የግንቦት አመጽ ይህን አይነቱን ድርጊት ከሚቃወሙ ህዝባዊ እንቅስቃሴዎች የተወለደ ነው። ሆኖም ግን ንቅናቄው በመክሸፉ በርካታ የጦር አለቆችና ምሁራን ህይወታቸውን እንዲያጡ ሆነዋል። እነዚህ ሁሉ ምክንያቶች በህዝቡ ዘንድ ማጉረምረምን አስከትሎ ነበር። የተማሪው እንቅስቃሴ መሰረቱ የህዝቡ ደስተኛ አለመሆን እንጂ የግል ፍላጎትን ለማሟላት የተደረገ አይደለም። ከበርካታ ሁኔታዎች በኋላ ነው ተማሪው ነጻነት ነጻነት የምትሹ ታገሉለት አትሽሹ የሚለው መዝሙሩን እየዘመረ የአደባባይ ትዕይንት ማድረግ የተገደደው። ያም ሆኖ ተማሪውም ሆነ የኢትዮጵያ ህዝብ ንጉሱ ያደረጉትን በጎ ነገር ሁሉ አላክቸለቸለም። ጥላቻን እያጠነከረው የሄደው በመንግስት የሚወሰደው ንቀትና የት ይደርሳል ብሎ ማለት ነው። አንድ ትምህርት በተቻለ አቅም መስፋፋቱን፣ ሁለት የተጓተተም ቢሆን ስልጣኔ ለማምጣት ጥረት መደረጉን፣ ሶስት ኢትዮጵያ ለአፍሪካ አገራት የነጻነት ምልክት ሆና እንድትታይ መደረጉን። ሁሉም የሚከበርና ተቀባይነት ያለው ነው። ይህ ሁሉ እንዳለ ሆኖ ግን ተማሪው የሚጠይቀው አስተዳደሩ ያለውን ጊዜያዊ ጥንካሬ አይቶ ወደፊት ሊደርስ የሚችለውን አደጋ ሳይገነዘብ ቀርቷል። የህዝብንም ስሜትና ፍላጎት ለማዳመጥ አልቻለም። ስለዚህም አገርን ለማዳን የሚቻልበት መንገድ እየጠበበ ሄዷል የሚል ነው። የመንግስት ለውጥ እንዲደረግ በይፋ መጠየቅ የተጀመረው በዚሁ ምክንያት ነው። ወጣቱ መጪው አደጋ ፍንተው ብሎ ስለታየው በዝምታ ለማየት አልተቻለውም። ይህ ሐቅ ነው ተማሪውን ከተቀረው ግለኛ ምሁር የለየው እንጂ ንጉሱን በመጥላትም በመድፈርም ወይም ጠላቶች እንደሚያወሩት አገርን ለማፍረስ በማቀድ አይደለም ትግል ያካሄደው። ችግሩ ስለተበሰበሰ ነው መፍትሄ ሳያገኝ እስከዛሬ ትውልድ የዘለቀው። በጊዜው መልስ ሊሰጠው ባለመቻሉ ነው ቀጣይ ህይወት እንዲቀጠፍ ምክንያት የሆነው። በመሆኑም የባሰ ጨቋኝና ገዳይ በወታደሩ ስም ስልጣን ላይ ሊወጣ ችሏል። ነገሩ ሁሉ የተበላሸው ንጉሱ ምክር አልሰማ ባሉ ጊዜ ነው። ተማሪውን ሰራተኛውን በአጠቃላይ ህዝቡን በማሰቃየትና በመግደል ስልጣን ላይ መቆየት የፈለገው ደርግ አሁንም ለኢሃፓ ሰላማዊ ጥሪ ቁብም አልሰጠው። ጊዜያዊ ህዝባዊ መንግስት አማራጭ የሌለው መሆኑን ሊገነዘበው አልቻለም ወይም አልፈለገም። ያም ባለመሆኑ ጨርቁን አንጠልጥሎ እግሬ አውጪኝ ብሏል። ችግሩና መከራው ግን የተረፈው ለኢትዮጵያ ህዝብ ነው። በጣም የሚያሳዝነው ደግሞ በዚያ ጊዜ የአጼ ኃይለ ሥላሴ መንግስት እርምት እንዳደርግ ሲከላከሉ የነበሩ ታጥፈው ትኩስ ታጋይ በመሆንና ደርግ የሽግግር መንግስት ምስረታን ሐሳብ እንዳይቀበለው በመገፋፋት ዳግም በህዝብና በአገር ላይ ወንጀል ሲፈጽሙ ያሉ መኖራቸው ነው። በጭፍጨፋ ተሰማርተው ብዙ ህይወት ያጠፉ ግለሰቦችም አይናቸውን በጨዋጥበው አገር አዳኝ በሉን ሲሉና የሃፓን ወንጀለኛ አርገው ሲከሱ መመልከት ህሊና ያቆስላል። እውነትና ንጋት እያደር ይጠራል ነውና የኢትዮጵያ ህዝብ ነጻ ሆኖ ራሱን ማስተዳደር ሲጀምር ሁሉም የሚገለጽ ይሆናል። የሐሰት መጽሐፍ መጻፍና አዲሱን ትውልድ ለማደናበር መሞከር ዋጋቢስ ነው። በንጉሱ ዘመን ጀምሮ የተደረገው የምሁር ወጣቶች ምክርና አቅጣጫ ጠቋሚ ሐሳብ ተቀባይነት ባለማግኘቱ የተፈራው ችግር ተከስቶ ይኸው ዛሬ ጭራቅ በሆነው የወያኔ ዘረኛ አገዛዝ ስር መሰቃየት ተችሏል። እንደ ኢህአፓ ሐሳቤ ቢሆን ኖሮ እንኳንስ ዘረኛ ወያኔ አምባገነኑ ደርግ ፋሽስታዊ ጭፍጨፋውን ለማራመድ ባልበቃ ነበር። ሁሉንም ያካተተ መንግስት በጊዜያዊነት ተቋቁሞ ቢሆን ኑሮ ሰላማዊ ሽግግር በተደረገ ነበር። ይህንን የሀገር ውርደት፣ የህዝብ መፋለስ፣ ግድያ ወዘተ ማስወገድ በተቻለ ነበር። አሁንም ቢሆን ከባሰ ሰቆቃ ለመውጣት ህዝብን ሳይከዳ ለህዝብ መብትና ስልጣን ሲል ከሀገሪቱ ጠላቶች ጋር የሚታገለውን ኢህአፓ ለማጣጣል ከመሞከር ይልቅ ድርጅቱን መርዳት የስቃይ ዘመንን ያሳጥራል። ይህ አይነቱ ምክር የሚሰራው ለሀገር ወዳጆች ነው። ለሀገርና ለኢህአፓ ጠላቶች ግን ምክር አያስፈልጋቸውም። ሁሉንም አውቀው የሚያደርጉት ነውና ማለት ነው። ድል ለኢትዮጵያ ህዝብ። የኢትዮጵያ ህዝብ በትግሉ ነጻነቱን ይቀዳጃል። የማይጠፋ እሳት የትግልን አካሄድና ህግጋት በቀጡ የማያውቁ ሰዎች በውጣ ወረዱና አንዳንዴም ረጅም ጉዞ ወደ ቀቢጠ ተስፋ ለመግባት ይቸኩላሉ። ትግሉ አበቃለት ድርጅቶችም ተሸነፉ ወደቁ ብለው ለመደምደም ይቸኩላሉ። ይህን በተመለከተ ዝነኛው ገጣሚ ኃይሉ ገሞራው የሚከተለውን ጽፎ ነበር። ትንቢት ነው አትበሉ ሰሚዎች በሙሉ በርግጥ ታያላችሁ የተዳፈነ ሳት ፈንድቶ ሲያቃጥል እርመበልን ሁሉ በርግጥ ታያላችሁ ሲደፋ ባፍጢሙ ሲጫወት የኖረው በገዛ ወንድሙ። ትግል ድግስና የሰርግ ዳንኪራ አይደለም። ብርንዶም ይበላበት ጠጅ የሚፈስበት ተደርጎ መወሰድም የለበትም። ትግል ከግብ ይደርስ ዘንድ መስዋዕትነት ያስፈልገዋል። ውጣውረዱም ብዙ ነው። ትግል መራራ ነው የተባለውን ሀቅ ለማቅረብ ነው። ህዝብ ግን ፍራቱን አቸንፎና ድክመቱን አስወግዶ በቃኝ ብሎ ከተነሳ ሽንፈትንም የሚወጣው ይሆናል። ቁስሉን አክሞ ትግሉን ይቀጥላል። አገርን ቀጥቅጦ የሚገዛና የአገርን ንጥረ ሀብት ሁሉ በእጁ ያስገባን አረመኔ ስርዓት በቀላሉ ማስወገድ አይቻልም። ይህን መረዳት ተገቢ ነው። ወያኔ 25 ዓመታት ሙሉ በህዝብ ትግል ተጠቅቷል። ህብረትና ቀጣይነት ባለመኖሩ ቢደማም ራሱን እያከመ በስልጣን ሊቆይም ችሏል። የትግል እሳትን አዳፍኗል ማለት እንችላለን። በአሁኑ ጊዜ የውድቀቱን ጉዞ ቁልቁለቱን ተያይዞታል ማለት ይቻላል። እንዳለፈው ተንደላቆ ሊገዛ የሚችልበት ሁኔታ የለም። ራሱም ቀውስ ውስጥ ገብቷል። ህዝብም እንደ ድሮው ጫንቃውን ለጭቆናን ቀንበር አመቻችቶና ተጭኖ ሊቀጥል ዝግጁ አልሆነም። የህዝብን ትግል የሚመሩ ብቃት ያላቸው ኃይሎችና ወገኖች ብቅ ብለዋልና አሉና ለውለት የሚያስፈልጉት ሁኔታዎች ተሟልተዋል ማለት ነው። ይህ ባዶ ቀመር ሳይሆን በታሪክ የተረጋገጠ ሀቅ ነው። ይህን መረዳት መገንዘብ ያልቻሉ ክፍሎች ትግልን በሌጣውና በግልብ ስለሚያዩት የነቶሎቶሎ ቤት ውጤትን ፈላጊዎች ይሆኑና አልሆን ሲላቸው ወይም ሲዘገይ ወደ ጨለምተኝነት ያመራሉ። በህብረተሰብ አካሄድ ወይም ሂደት ህግ ውስጥ ያሉ ቅራኔዎች ችግሮች ሁሉ ሲከሰቱ ለምን በሚል ጸጉር ይነጫሉ። ትግል እስካለ ድረስ ታጋዮች አሉ፣ ካዲዎችም ይኖራሉ። ሁሉም ሰው ለአገሩ ሲል ዘብ አይቆምም። ዋርድያ አለመውጣቱና አለመታገሉ ብቻ ሳይሆን ይባስ ብሎ አገርንና ወገንን ይከዳል፣ አርበኞችን ያጋልጣል፣ ያስገድላል። አጼ ቴዎድሮስን ያስጠቋቸው ለወራሪው የእንግሊዝ ጦር አመቺና አገልጋይ የነበሩት እንደሆኑ ይታወቃል። ጣሊያን አገራችንን ሲወርም የመለስ ዜናዊ አያቶችና የአዜብ ጎላ ዘመዶች አይነቶቹ ደግሞ ባንዳ ሆነው አገርን አስጠቅተዋል። ድርጅቶችና አባሎቻቸው ካለው ህብረተሰብ ተለይተው የሚታዩና የሚፈረጁ አይደሉምና ያለው ቅራኔና ድክመት ሰለባ ያደርጋቸዋል። በህዝባዊ ድርጅት ስለተሰለፉ ህዝባዊ ይሆናሉ ማለት አይደለም። መታረቅ፣ መማር፣ መጠንከር፣ ግለኝነት ወዘተ አሸንፈው በሁሉም መስክ የህዝብ ወታደር ነኝ፣ ታማኝ አገልጋይ ነኝ ሊሉ በተጨባጭ ብቃትን ሊያንጸባርቁ ይገባል ማለት ነው። ይህ ሳይደፍን ሲቀር ክፍፍል፣ ክህደትና ባንዳነት፣ አንጀኛነትና አጥፊነት ሰፍነው የበላይነት ያገኛሉ። አንዳንዶች የፖለቲካ ትግል ይዘት ውሉ የጠፋባቸው የግለሰቦችን አስተላለፍና አቋም በሚገባው ስያሜ ስንገልጠው የተሳደብን ይመስላቸዋል። ይህ አለማወቅ ነው። አድርባይ ማለት ተራ ስድብ ሳይሆን ወላዋይነትን፣ ለጠላት ማደርን፣ ራስን ማስቀደምን፣ ድክመትን ገላጭ ነው። ባንዳም ከሃዲ ነው። አንጃ ደግሞ የድርጅት ህግና ስነ ስርዓት ጥሶ ህገወጥ ቡድን ፈጥሮ ድርጅትን ሊያፈርስ የተነሳ ማለት ነው። ፈሪ ደግሞ ፈሪና ቡከን ማለት ነውና ተባልኩ ብሎ ከመንጨርጨር አይደለሁም፣ አልሆንም፣ ፍራቴን አቸንፋለሁ ብሎ መነሳት ነው መፍትሄው። በ1997 ዓ.ም ተመክሯችን ብቻ ስንቱን ከሃዲ አድርባይና አንጃ አልታዘብንም? ዛሬስ ቢሆን እነዚህ ቅጽሎች ከራስ እስከ እግራቸው የሚገልጧቸው ሰዎች የሉም? ስለዚህ ግብረ ጥፉን በአደናጋሪ ስም መሸፋፈን ሳይሆን መጥፎ ስምና ይዘቱን ለህዝብ ግልጽ አድርጎ ሁሉም እንዲያርቀው፣ እንዲመክተው፣ እንዲታገለው ማድረግ ያዋጣል። ቅራኔ አይቀሬ ነው ሲባል የቅራኔ አያያዝን ማንሳት የግድ ይሆናል። ሁሉም ቅራኔ የጠላትና የህዝብ መካከል አይነት አይደለም። ሚዛኑም ምክንያቱም አንደምታውም ለየቀል ነው። ዋና ቅራኔ የሚባል አለ። ይህም ሁል ጊዜ በገዢዎችና በጭቁን ህዝቦች መካከል ያለው የማይታረቅ ቅራኔ ነው። ወያኔ ይህን ክዶ ዋናው ቅራኔ በብሔረሰቦች መካከል ያለው ነው ብሎ መገነጣጠልን እንደመፍትሄ አድርጎ አቅርቦ እንደነበር ይታወሳል። ዛሬ ላልደንበት አስከፊ ሁኔታ ይህ አቋሙ ምክንያት መሆኑን የማያውቅም የለም። ሌሎች ቅራኔዎች መለስተኛ ናቸው። መራራ ትግልን አይጠይቁም። በወዳጅ መሃል በድርጅት መሃል የሚነሱ ናቸውና በአግባቡ በመለስተኛ ደረጃ ሊያዙና ሊፈቱ ይገባቸዋል ማለት ነው። ይህ ቢባልም መፍትሄ ማግኘቱ ቀላል አለመሆኑን በተመክሮ የምናቀው ነው። መለስተኛ የተባለው ልዩነትን በድርጅቱ አሰራር ልምድ የብዙሃኑ ድምጽ ወሳኝ ይሆናል። በማያስፈንታ ድርጅቱን ለመክፈል ወይም በድርጅቱ ውስጥ ህገወጥ ቡድንና ሌላ ድርጅት ለመፍጠር ጥረትና ሴራ ከተጀመረ ይህ ልዩነትን ማስተናገድ ሳይሆን አፍራሽ አንጃነትን ማቀንቀን ይሆናልና ማንም ድርጅት ሊያስተናግደው አይችልም። በኢህአፓ ተመክሮ ብቅ ያሉት የመጀመሪያውና የመጨረሻው አንጃዎች ለምሳሌ ከገዢው ቡድን ጋር እንተቃቀፍ ጥሪያቸውን ያሰራጩትና ተቀባይነት ያጣውን የጽሑፍ አቅማቸውን ይመለከቷል። ብዙሃኑ ውድቅ ሲያደርገው አፈንግጠው አንጃ ሆነው በመገኘታቸው ድርጅቱ ታግሏቸዋል። የድርጅቱን ዋና መርህ ጥሰውና ለህዝብ የገባውን ቃል ኪዳን አፍርሰው ሰራዊቱን የበተኑና ሊበትኑ የተነሱትንም አንጃዎች ትግሉን በመቀጠል አቸንፈናቸዋል። ዛሬ ኢህአፓ በትግል ላይ አለ። አንጃ የሆኑት ግን ተነዋል። አንጃ በሚል ያመረን የመሰላቸው የሚስቱት ትልቁ ቁም ነገር ለአያሌ ጓዶቻችን ደም መፍሰስ ምክንያት መሆናቸውን ነው። ለድርጅቱ ጥንካሬ ጠላት ሆነው ድርጅቱን በማዳከምም ጠላትን ረድተዋል። ምህረት የተደረገላቸውም ዞረውና ተመልሰው ድርጅቱን ሊነክሱ ባንጃነት ሊቀጥሉ መጣራቸውን ታዝበናል። ትግል ውጣ ውረዳለው። ወያኔ ግን ተመልሶ የሚጠናከርብን አይሆንም። አሁንም የህዝብን ትግል የካዱና ለወያኔ ያደሩ መሽገሮች አሉ። እነሱንም እናቸንፋቸዋለን። በግርግር ግን አይነታ ከሃዲዎችን፣ ገንጣዮችን፣ አድርባይ የባዕድ ቅጥረኞችን ማቀፍ አንገደድም። ማራቅ ነው ያለብን። እንዲያውም እሳቱ አልጠፋም፣ እየፋመ መጣ እንጂ። እንደራጅ፣ እንዘጋጅ። ትግላችን ተፋፍሞ ይቀጥል። ጎራችንን ከካሃዲዎችና ሰርጎ ገቦች እናጽዳ። ድል ለኢትዮጵያ ህዝብ። ትግል
Chale hui la vela.